ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬውን ፕሮግራማችንን እናስተዋውቃችሁ። 240 የሚሆኑ የጥቅማ ጥቅም ጥያቄ አለን ያሉ የመከላከያ ሰራዊት አባላት ከነ ትጥቃቸው ወደ ቤተ መንግስት በማምራታቸው ተፈጥሮ የነበረው መደናገጥ መረጋጋቱን የፖሊስ ኮሚሽነር አስታወቀ።
ችግር የሚያስከትል ሁኔታ ምንም አልነበረም።
ኮሚሽነር ዘይኑ ጀማል ናቸው። አጠር ላለ ማብራሪያ ይዘናቸዋል።
በሌላ ዘገባ በቅርቡ ወደ ሀገር ውስጥ የገባው የኦሮሞ ነጻነት ግንባር ሰራዊት ትጥቁን መፍታት እንዳለበት የኢትዮጵያ መንግስት አሳሰበ። ኦነግ በበኩሉ በዚህ መግለጫ እንደማይስማማ አስታውቋል።
ይህንን የሚሰራ ራሱን የቻለ አካል አለ። የፓርቲ ጉዳይ አይደለም። ማንም በህገ መንግስታችን ጥላ ስር የሚንቀሳቀሱ ተፎካካሪ ፖለቲካ ፓርቲዎች ህገ መንግስቱና ህገ መንግስታዊ ስርዓቱን አክብሮ እስከሄዱ ድረስ ብቻ ነው መንግስት ሊታገስ የሚችለው።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎንፌ ናቸው። የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳንም ይዘናቸዋል።
በሌላ ዘገባ የማህበራትና በጎ አድራጎት ድርጅቶች አዋጅ ማሻሻያ ረቂቅ ለመንግስት ቀረበ።
የኤጀንሲው ስልጣን ከቁጥጥር ይልቅ ወደ ማስቻል፣ ወደ አቅም መገንባት ጭምር እንዲያዘነብል እንዲያደርግ ሆኗል። ሌላው በዚህ ህግ ላይ መሰረታዊ የሚባሉ ነጻነቶች ተጠብቀዋል።
የማህበራትና በጎ አድራጎት ድርጅቶች አዋጅን ለማሻሻል የተቋቋመውን ቡድን የሚመሩት አቶ ደበበ ኃይለ ገብርኤል ናቸው። ሙሉ ዘገባውን ይዘናል። በሌላ ዘገባ በመቀለ ማረሚያ ቤት ልጆቻችን ሰብአዊ መብታቸውን በጣሰ መልኩ ተይዘው ይገኛሉ ሲሉ የታራሚዎች ቤተሰብ ገለጹ።
አማዕዲዮ ከምዝ ብሄ ሰንሰለት አሲሩ
በሩቅ እየተያየን መነጋገር አንችልም። እጁን በሰንሰለት ታስሮ አይኑን ብቻ አይቼ ተመለስኩ። ከዛ በኋላም የአተት ህመም ተነስቷል ተብለን ለአንድ ወር ያህል ተዘግቶ ነበር። ከዛም ተከፍቶ ተብለን ሄድን። ግን ልጄን ብጠይቅ እሱ በተዘጋ ቤት ነው ያለው አሉኝ። ብጠይቅ የሚሰማኝ አጣሁ።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። በዛሬው ዕለት 240 የሚሆኑ የጥቅማ ጥቅም ጥያቄ አለን ያሉ የመከላከያ ሰራዊት አባላት ከነ ትጥቃቸው ወደ ቤተ መንግስት በማምራታቸው ተፈጥሮ የነበረው መደናገጥ መረጋጋቱን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገልጸዋል። ወታደሮቹ ከሐዋሳ የቡራዮን ጉዳይ ለማብረድ የተጠሩ መሆናቸውንና ግዳጃቸውን ጨርሰው ወደ በሚመለሱበት ጊዜ ዶክተር አብይ ነው ችግራችንን የሚፈታው በሚል ወደ ቤተ መንግስቱ ማምራታቸውን ኮሚሽነር ገልጸዋል። ወታደሮቹ አለማቸው ምን እንደሆነ እስኪታወቅ ድረስም ሌላ ኃይል ተጠርቶ አካባቢው በጥበቃ ስር እንደነበር ተናግረዋል። ጠቅላይ ሚኒስትር ማምሻውን ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ጉዳዩ በሰላማዊ መንገድ በውይይት መፈታቱን ገልጸዋል። የዚህን ዘገባ ዝርዝር እንመለስበታለን። የሶማሊያው ጽንፈኛ ቡድን አልሻባብ አንድ የእንግሊዝ ዜጋን ጨምሮ አምስት ወንዶችን ረሸነ። ለዩናይትድ ስቴትስ ለእንግሊዝኛና ለሶማሊያ የደህንነት ድርጅቶች ስለላ ስታካሂዱ ነበር ብሎ ወንጅሏቸው መሆኑን ታውቋል። ጀሊብ በምትባለው ከተማ ነው ትላንት ማክሰኞ የአልሻባብ ፍርድ ቤት ሰዎቹ እንዲገደሉ የወሰነባቸው። ከተረሸኑት መካከል አንደኛው የ32 ዓመቱ መሐመድ አህመድ መሐመድ የሚባል የብሪታንያ ዜጋ እንደሆነና ከለንደን ወደ ሶማሊያ ተጉዞ ቡድኑን የተቀላቀለ እንደነበር አልሻባብ ገልጿል። አልሻባብ ሰውየውን ለእንግሊዝ የደህንነት ድርጅት በመሰለል እና በቡድኑ ውስጥ ያለ የእስላማዊ መንግስት ቡድን ደጋፊ እንጂ መሪ አንጃ መሪ ብሎ ከሶስት ዓመት በፊት እንዳሰረው ተገልጿል። በመጨረሻም ወደ ደቡባዊቱ የዩናይትድ ስቴትስ ክፍለ ሀገር ወደ ፍሎሪዳ እየነጎደ ያለው ዝናብ አዘል የውቅያኖስ ማዕበል ሀሪኬን ማይክል ሌሊቱን ጉልበቱን አጠናቅሮ ክፍለ ሀገሯ ሰርጥ እየገሰገሰ ነው። የአየር ሁኔታ ትንበያ አዋቂዎች ማዕበሉ ከባድ ጥፋት የሚያደርስ ዝናብ ሊጥል እንደሚችል ነዋሪዎቹን እያስጠነቀቁ ናቸው። ማዕበሉ ዛሬ ረቡዕ ሌሊቱም በሰዓት በ230 ኪሎ ሜትር ፍጥነት ሲነጉድ እንደነበር ተገልጿል። በአካባቢው ፈጥኖ የውሃ ሙላት እየፈጠረ መሆኑን የአየር ሁኔታ ተከታታዮቹ አስጠንቅቀዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን የምናልፈው በዛሬው ዕለት 240 የሚሆኑ የጥቅማጥቅም ጥያቄ አለን ያሉ የመከላከያ ሰራዊት አባላት ከነትጥቃቸው ወደ ቤተ መንግስት በማምራታቸው ተፈጥሮ የነበረው መደናገጥ መረጋጋቱን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገለጹ። ወታደሮቹ ከሐዋሳ የቡራዮን ጉዳይ ለማብረድ የተጠሩ መሆናቸውንና ጉዳያቸውን ጨርሰው ወደሚመለሱበት ጊዜ ዶክተር አብይ ነው ችግራችንን የሚፈታው በሚል ወደ ቤተ መንግስቱ ማምራታቸውን ኮሚሽነር ገልጸዋል። ወታደሮቹ አላማቸው ምን እንደሆነ እስኪታወቅ ድረስም ሌላ ኃይል ተጠርቶ አካባቢው በጥበቃ ስር እንደነበር ተናግረዋል። ጠቅላይ ሚኒስትር ማምሻውን ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ጉዳዩ በሰላማዊ መንገድ በውይይት መፈታቱን ገልጸዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን ጽዮን ግርማ ምሽቱን አነጋግራለች።
ኮሚሽነር ዘይኑ ጀማል እንግዲህ ሁልጊዜ ተባባሪያችን ስለሆኑ በጣም እናመሰግናለን። አዲስ አበባ ከተማ 4 ኪሎ አካባቢ የወታደሮች ቁጥር በዝቶ መታየትና የተለያዩ ግምቶች እየተሰጡ ነው እና ምንድን ነው የሚለውን እስቲ ብራሩልን። ምንድን ነው የተፈጠረው?
በጣም ጥሩ ሲሆን መመሰለሽ በጠዋት የመብት ጥያቄ ያላቸው የደሞዝ ጥያቄ የደሞዝና ሌሎች የመብት ጥያቄዎች ያላቸው የመከላከያ አባላት 240 የሚሆኑ የመከላከያ አባላት ለችግራችን እንፈታለን ዶክተር አብይ ብቻ ነው እና ዶክተር አብይን ካላገኘን ብለው መጠቀሳ ቤተመንግስት ከነጠመንጃቸው የመጡት። ስለዚህ እንደዛ ስለሆነ ልክ ለሌላ ነገር ለሌላ አላማ የመጡ ተደርጎ ኢንተርፕሬት የተደረገበት ሁኔታ ተፈጥሮ ነው። አይ ቲንክ በህብረተሰቡ ዘንድ የተወሰነ አለመረጋጋት የፈጠረው እነሱ ግን በስነ ስርዓት መጥተው እንደውም ምን መሪያችን ነው እኛ የምንወደው መሪያችን ነው ለምን ጠመንጃ ትምህርትን አናናግረውም ብሎ ጠይቀው፣ አይ ጠመንጃ አይገባም አይገባም የቤተ መንግስት ህግ አለ ተብለው ጠመንጃ ተብለው የተወሰነ ሰዓት በዛ ክርክር ስለቆየ ነው። አንዱም ሌላ ፋክተር ነው እና ግን መጨረሻ ያው ተነግሯቸው የቤተ መንግስቱ ስነስርዓት እንደዚህ ነው፣ በመንጃቸው አስቀምጡ እና ግቡ ተብለው ገብተው ከጠቅላይ ሚኒስትሩ ጋር ከዶክተር አብይ ጋር ተወያይተው አሁን ኦልሞስት ብዙ ጭሮሱ ያሉበት ሁኔታ ነው ያለው። ምንም አይነት የተለየ አላማ ያላቸው አይደሉም። የመብት ጥያቄያቸው ለዶክተር አብይ ብቻ ነው ማቅረብ የምንችለው የሚል ነገር ስላላቸው ብቻ ነው በቅታ የመጡት ማለት ነው። ለነገሩ መንገድ እየሄዱ ነበር፣ ከቡራዩ ተነስተው ወደ ሐዋሳ እየሄዱ ስለነበረ እና ይህን የመብታችን ጥያቄ እሳቸው ጋር ካናቀርብ አንሄድም ብለው እግረ መንገዳቸው ነው በዛ ያለፉት ማለት ነው። በዛ ነው እና ሌላ የተለየ አላማ ያለው ሌላ የተለየ ጸጥታ ችግር የሚያስከትል ሁኔታ ምንም አልነበረም። ህብረተሰቡ ይህን እናውቃለን።
ከውጭ በኩል እየታየውስ
ወል ያው ምንድነው መሰለሽ የመጀመሪያው ኢንቴንሽናቸው እስኪገጭ እስኪታወቅ ድረስ ያው ምንድን ነው የሚለውን ነገር በደንብ እስኪረጋገጥ ድረስ እንግዲህ አስብ 200 ምናምን የሆኑ ያልተለመደ ከዚህ ጊዜ ያልተለመደ ነገር ስለሆነ ከነ መሳሪያቸው እዛ ሲመጡ ምንድን ነው ብሎ ስልክ መሆን ሌላው የሴኪሪቲ አካል ጥንቃቄ በተሞላበት መልኩ ክትትል ማድረግ ተገቢ ስለሆነ ከውጭ ያለው ጸጥታ አካል ከዛ አንጻር ራሱን አለርት ከማድረግ አንጻር የነበረ ነገር ነው እንጂ ሌላ ነገር አይደለም። ሌላ የተለየ ነገር ምንም አይደለም።
እሺ፣
እነዚህ አልነበረም ወይ ሌላ ነገር አለ? ግን በጥንቃቄ ምን እያደረጉ ነው፣ ለምንድን ነው የነሱት ምናምን የሚለው ነገር ሲጠራ ድረስ በጥንቃቄ ስታንድ ባይ ሆኖ የማየት
እነዚህ ወታደሮች ከአንድ
ቦታ ላይ ቡራዩ ባለፈው ቡራዩ ችግር በተፈጠረ ጊዜ ከአዋሳ የመጡ ናቸው። ተመልሰ ቦታ አዋሳ።
በጣም አመሰግናለሁ ኮሚሽነር ዘይኑ ጀማል ለሰጡን አጠር ያለ ማብራሪያ።
ማምሻውን የጠቅላይ ሚኒስትር ጽህፈት ቤት ቢሮ ሁኔታውን በምስል በማሳየት ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው በሰጡት መግለጫም ጉዳዩ በሰላማዊ ውይይት መፈታቱን ጠቅሰው የደሞዝ ጭማሪና የጥቅማጥቅም ጥያቄን በተመለከተ መንግስት ያለውን አቋምና ከበጀት ቅነሳ ጋር በተያያዘ የደረሰበትን ድምዳሜም ጠቅሰው ማብራሪያ ሰጥተዋል።
ወደሚቀጥለው ዘገባ እናልፋለን። በቅርቡ ወደ ሀገር ውስጥ የገባው የኦሮሞ ነጻነት ግንባር ሰራዊት ትጥቁን መፍታት እንዳለበት የኢትዮጵያ መንግስት አሳሰበ። ኦነግ በበኩሉ በዚህ መግለጫ እንደማይስማማ አስታውቋል። ማምሻውን መግለጫ የሰጡት ጠቅላይ ሚኒስትር አብይ በበኩላቸው ኦነግ ትጥቅ አልፈታም ይላል ብዬ አላስብም፣ እናነጋግራቸዋለን ብለዋል። ጽዮን ግርማ ዝርዝር አላት።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ በመንግስት የተደረገውን የሰላም ጥሪ ተቀብለው ወደ ሀገር ውስጥ የገቡ በርካታ የተፎካካሪ ፓርቲዎች መኖራቸውን ጠቅሰው ከእነዚህ መካከል አንዱ የኦሮሞ ነጻነት ግንባር ኦነግ መሆኑንም ተናግረዋል።
ነገር ግን ከቅርብ ጊዜ ወዲህ በተለይ በኦነግ ሊቀመንበር የተሰጠው ከመንግስት ጋር ትጥቅ መፍታት ያልተስማማንም የሚለው አማራጭ በመሰረታዊነት ትክክል ያልሆነና መንግስት በትጥቅ ትግል አማራጭ ኢትዮጵያ ውስጥ ለመንቀሳቀስ የሚፈልገው ኃይል ጋራ ወደ ሀገር አስገብቶ ሁለት መንግስት ኢትዮጵያ ውስጥ እንዲኖር የማይፈቅድ መሆኑና ቀይ መስመር የሚበጅለት ጉዳይ መሆኑ በግልጽ መታወቅ መቻል አለበት። 1300 አካባቢ የሚጠጋ ጦራቸውን ትጥቅ አስፈትተው ለኤርትራ መንግስት አስረክቦ በዛላምበሳ ግንባር በጣም ጠንካራ የሚባለው ምሽግ ከፍተንላቸው እጃችንን ዘርግተን አቅፈናቸው ያስገባንበት ዋናው ምክንያት ለሰላም፣ ለዲሞክራሲ፣ ለህግ የበላይነት፣ ለአብሮነት፣ ለወንድማማችነትና ለሰለጠነ ፖለቲካ የከፈትነው በር መዘጋት ስለሌለበት ሁሉም የፖለቲካ ድርጅቶች ከሀገር ውጭ ሲገቡ አሸናፊ ናቸው ያልንበት ዋናው እሳቤ የመረጡት አማራጭ አሸናፊ አማራጭ ስለሆነ ብቻ ነው እንጂ ማንም ተዋግቶ አሸንፎ የገባበት ሁኔታ የለም። የመረጡት ሀሳብ ግን አሸናፊ ሀሳብ ነው። ከረጀ ካፈጀ ኋላ ቀር በትጥቅ ትግል መንግስት ገልብጦ ስልጣን መያዝ ዓለም ላይም ጭምር እየቀረ ያለ ፋሽን፣ ጊዜው ያለፈበት ፋሽን ንቀው ትተው በትክክለኛ መንገድ አለን የሚሉትን ሀሳብ አቅርበው ተወዳድረው ስልጣን ለመያዝ መርጠው መንግስትን አምነው ወደ ሀገር ስለገቡ መንግስት ትልቅ አክብሮት አለው። በዛ ደረጃ የገቡ ስለሆነ እንደ አሸናፊ ሁላችንም መንግስትም አሸናፊ ነው፣ እነሱም አሸናፊ ናቸው፣ የአሸናፊዎች ስብስብ አሸናፊ ሀገር ይፈጥራል ብለን የገባንበት ሁኔታ እንጂ ማንም በጦር አሸንፎ የመጣበት ሁኔታ የለም።
አቶ ካሳሁን አያይዘው ከኦነግ ጋር በነበረው ውይይት የትጥቅ መፍታት ጉዳይ እንዳልተነሳ ገልጸዋል።
ምክንያቱም መንግስት ያቀረበው ጥሪ ከመጀመሪያውም ጀምሮ ሰላማዊ የፖለቲካ ውድድር ፉክክር ሜዳ ላይ እንዲገቡ የቀረበ ጥሪ እንጂ ትጥቅ ይዞ ሰላማዊ ትግል የሚባል ነገር ሊኖር አይችልም። በአንድ ሉዓላዊት ሀገር ውስጥ ትጥቅ ይዞ ሀገር መምራት የሚችለው መንግስትና መንግስት ብቻ ነው። ኢህአዴግም ጭምር ትጥቅ የለውም። ኢህአዴግ መንግስት ለመሰረተ የሚመራው መንግስት ስላለው እንጂ ትጥቅ ይዞ የሚንቀሳቀስ የፖለቲካ ድርጅት ለሀሳብ ልዩነት፣ ለሀሳብ ፉክክር ቦታ ያልሰጠ በመሆኑም ጭምር ነው። አንደኛው ወደ መረዳት የሚያስፈልገው ከመንግስት ጋር እዚህ ስምምነት ላይ ያልተደረስ ነው የሚለው ነገር። ያ ባይሆን ኖሮ በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲገቡ እነሱም ትጥቅ ይዞ አልገቡም። ሁለተኛ ጦራቸው በዛላምበሳ በኩል ሲገባ ትጥቅ ይዞ አልገባም። ስለዚህ የጦር ጉዳይ መፍታት አልፈታም እፈታለሁ የሚል ጉዳይ ይሄ ዳይሬክትሊ ከህግ የበላይነት ጉዳይ ጋር የሚያያዝ እንጂ ለድርድር የሚቀርብ የፖለቲካ ተፎካካሪ ፓርቲዎችም የሚደራደሩበትም ጉዳይ ያልሆነ ቀይ መስመር መሆኑ መታወቅ መቻል አለበት የሚል መንግስት ጽኑ አቋም አለ እዚህ ጉዳይ ላይ ማለት ነው።
አቶ ካሳሁን በዚህ መግለጫ ላይ ጨምረው ሲናገሩ ኦነግ የአገላለጽ ስህተት ተጠቅሞ ከሆነ ማስተካከያ እንዲሰጥበት አሳስበዋል።
በትክክል ሲነሱ ሲገለጹ የነበሩት አቋሞች በኦነግ በኩል በዛ ደረጃ አልሰማንም። አሁን ላይ የተባለው ጉዳይ የቃላት ወለምታም ከሆነ እንዲታረም፣ አቋማቸው ከሆነም እንደገና እንዲያጤኑት እና አገራችን የጀመረችው የለውጥ ጉዞ እንዲሳካ ሁላችንም የድርሻችን እንድንወጣ መንግስት ጥሪውን የሚያስተላልፍ መሆኑን ለማንሳት ፈልጌ ነው። በአጠቃላይ በመንግስት በኩል በእነኚህ ጉዳዮች ላይ አሁን የጀመርነው የዲሞክራሲ ምህዳር የማስፋት ስራ ይበልጥ ተጠናክሮ የሚቀጥል ጉዳይ ነው። በሚያጋጥሙን ትንንሽ ምክንያት ሳቢያ የጀመርነው የዲሞክራሲ ምህዳር የማስፋት ስራ አይጠብም፣ ተጠናክሮ ይቀጥላል። በማቀፍ በመውደድ በማፍቀር የተሻለ ሐሳብ ያለው የፕሮቶፎካሪ ፖለቲካ ፓርቲ እንዲፈጠርም ጭምር መንግስት አበክሮ ይሰራል። ነገር ግን የህዝቡን ሰላምና ደህንነት የሚያውቁ ትጥቅ ይዘው ኢትዮጵያ ውስጥ ሁለት መንግስት ሊኖር ስለማይችል መንግስት የመንግስትነት ሚናውን ከምንም ጊዜ በላቀ ደረጃ የሚያራግጥ መሆኑ ታውቆ ግንዛቤ እንዲወሰድና ህዝቡን በዚህ ጉዳይ ላይ ሳይደናገር የመንግስት አቋም ግልጽ አቋም እንደሆነና በዚህ ጉዳይ ላይ የምንደራደርበት ጉዳይ እንዳልሆነ መታወቅ መቻል አለበት። አንዳንድ ጊዜ መንግስት የሚያደርጋቸው ትግስቶች የመንግስት መልፈስፈስ እንዳልሆነ መታወቅ መቻል አለበት። ይህንን የሚሰራ ራሱን የቻለ አካል አለ። የፓርቲ ጉዳይ አይደለም። ማንም በህገ መንግስታችን ጥላ ስር የሚንቀሳቀሱ የተፎካካሪ ፖለቲካ ፓርቲዎች ህገ መንግስቱና ህገ መንግስታዊ ስርዓቱን አክብሮ እስከሄዱ ድረስ ብቻ ነው መንግስት ሊታገስ የሚችለው። ከዛ ውጪ የሚኖሩ የህገ መንግስት ጥሰቶች ይህን ለመጠበቅ የተቋቋመው የፌዴሪ መከላከያ ሰራዊት የሀገሪቱን ህግ የሚያስከብር መሆኑ ታውቆ አስፈላጊ ግንዛቤ ወስዶ ማንም ሰው ከእንዲህ አይነት ተግባር ራሱን እንዲያቅም ጭምር መንግስት ጥሪውን ያቀርባል። በዋናነት በመንግስት በኩል ያለው አቋም ምንድን ነው ተብሎ በተደጋጋሚ ስለሚገለጽ ይህንኑ ጉዳይ ክላሪፋይ ለማድረግ የጠራ ነው መድረክ መሆኑ ግንዛቤ እንዲወሰድ ነው።
በሌላ በኩል አሁን ማምሻውን ለጋዜጠኞች መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ኦነግ ትጥቅ አልፈታም ይላል ብዬ አላስብም፣ ምናልባት የአፍ ወለምታ ከሆነ ሊያስተካክሉት ይገባል። ትጥቅ ፈተው በሰላም ነው ወደ ሀገር ውስጥ የገቡት፣ በሰላማዊ መንገድ ነው የሚታገሉት ብለን ነው የምናምነው። በአንድ ሀገር ውስጥ ሁለት አይነት ነገር ሊኖር አይችልም፣ እናነጋግራቸዋለን ሲሉ ተናግረዋል። በሌላ በኩል ደግሞ የኦነግ ሊቀመንበር የሆኑትንና በአሁኑ ጊዜ አዲስ አበባ የሚገኙትን አቶ ዳውድ ኢብሳን የምክትል ቃል አቀባዩን የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ምክትል ኃላፊውን ቃለ ምልልስ አስመልክቶ አነጋግሬያቸው ነበር። አቶ ዳውድ ኢብሳ በጣም አመሰግናለሁ ለቃለ ምልልስ ፈቃደኛ ስለሆኑ። ዛሬ ወደ ደወልኩበት ወደ ቀጥታው ጉዳይ ልግባ። የኦሮሞ ነጻነት ግንባር ወይም የኦነግ ሰራዊት ትጥቅ መፍታት አለመፍታት ጉዳይ በጣም አወዛጋቢ ሆኗል። በእርሶ በኩል ጠይቆት ኦነግ የታጠቀ ኃይል ያለው የት አካባቢ ነው?
ኦሮሞ ነጻነት ግንባር ሰራዊት ያለው በደቡብ በምዕራብ አሁን አሉ። ከኤርትራ ደግሞ የታጠቁ አልነበሩም፣ ስልጠና ሲወስዱ የነበሩ አልነበሩ። እሱ ገብተዋል እዚህ ለህገ መንግስት ሰጥተን ይሄ ነው ያሉ።
አሁን በጠቀሷቸው ቦታዎች ያሉት የኦነግ ሰራዊቶች ምን ያህል ነው ቁጥራቸው?
ቁጥራቸው እንግዲህ በዚህ ላይ ይነገራል ስትጠይቂ።
እነዚህ
ከመንግስት ጋር እንጨርሰዋለን።
እነዚህ የታጠቁት ሰራዊቶች ትጥቃቸውን መፍታት የለባቸውም ያምናሉት?
እኛ ከመንግስት ጋር የተነጋገርነው ነገር አለ። ይህም አንድ ጦርነት መጨረስ፣ ጦርነቱ እንዲያልቅ ይህን ተስማምተናል። ከዛ በኋላ ደግሞ የሰራዊት ጉዳይ ነው። የሰራዊት ጉዳይ ሲነሳ የኛ ብቻ አይደለም፣ የኢፒአርዴፍ ሰራዊት የመንግስት ሰራዊት ሆኖ ሲነገር የተከረመ የፓርቲ ሰራዊት ነው። ሁሉ ሰው ያውቀዋል። ይሄንን ኮንሰርናችን አንስተናል። ለጠቅላይ ሚኒስትሩም ከእኛ ጋር ስምምነት ላደረጉ እነሱም የእኛን ሰራዊት አዝተዋል። እኛ በበኩላችን ዶክተር አብይ ያደረጉት ሰራዊታችን አንበትንም ነው። እኛም እንዲበተን አይደለም የጠየቅነው። የዚህ ሰራዊት ውስጥ በስፋት አዛዦች እንዳሉ ሁሉ እጃቸው በደም እየተበከለ አለ። እነዚህ ስክሪንድ መሆናቸው ቬትድ መሆናቸው ተገምግሞ ንጹ መሆኑና ይሄ ሰራዊት የኢትዮጵያ ሕዝብ ሰራዊት መሆኑ የእኛ ጥያቄና የእኛ ስጋት መሆኑ ይህንን እንዲያደርግ መንግስት በእኛ በኩል ደግሞ ከእነሱ ጋር የተስማማ ነው። በመንግስት የደህንነት ኃይሎች ማለት የሰራዊቱ የመከላከያ ሰራዊቱ እንደዚሁም በኦሮሚያ ፖሊስ እንዴት አድርጎ ኢንትግሬትድ እንዴት እንደሚሆኑ በዚህ ላይ ተስማምተናል። አሁን እዚህ ስንደርስ ዶክተር ለማ ጋር ይህን አንስተን ይሄ እንዴት እንደሚፈጸም ደህንነት ኦፊሻሎች ወይም ደግሞ ባለስልጣኖች ከጀነራል አደም ጨምሮ ይህንን ተነጋግረን እኛም ስራችን ጋር ሄደን ስምምነታችን ለነሱ ገልጸን ከዛ በኋላ ደግሞ ወደዚህኛው ፕሮሰስ እንዴት እንደምንሄድ አንስተንላቸው ይህንን በነሱ እየጠበቅን እያለን በሚዲያ የነዚህ ኢፒአርዴፍ ፓርቲ ኦፊሻል በሚዲያ ትጥቅ መፍታት አለመፍታት የኦነግ ብቻ እንደሆነ ይህንን አነሱ። ነገሩ እኛ በበኩላችን የተስማማ ነው። አንዱ የሚፈታ አንዱ የሚያስፈታ ሳይሆን ሁሉም የኛ እንደሆነና ይህንን ኢንትግሬት አድርገን እንዴት እንደሚሄድ ይህንን ሴንሲቲቭ ኢሹ በዚህ አይነት መልኩ አትግለጹ ማለት ነው የኛ በኩል ያለ።
አቶ ዳውድ እንግዲህ ዛሬ የመንግስት የኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስትር ዴታው አቶ ካሳሁን ኦነግ ትጥቁን መፍታት እንዳለበት ገልጸዋል። ጠንከር ያለ ማሳሰቢያ ሰጥተዋል። ምንድን ነው ያሉት አስተያየት በዚህ ላይ?
እዚህ ማለት ነው አይደለም ሰላምም አመጣም ከስምምነታችን ውጪ ነው የኛው። ይሄ እንግዲህ የጦርነት አዋጅ ከሆነ እነሱ ያድርጉት እና የለንበትም። እኛ በሰላም እንዴት አድርገን አብረን እንደምንሰራ ነው የመጣ ነው። ይህንን ሰብረው የሚያደርግ ከሆነ ይሄ ኮሚኒኬሽኑ ባለስልጣን ነው የሚያውቀው ያወጀውን አዋጅ። እኔ አይደለሁም፣ እኔ አላውቀውም። በዛ ላይ በቻነል አለን እኛ የመንግስት ቻነል፣ በዛ በኩል እንዴት እንደሚያልቅ የተስማማ ነው። ይህንም እንቀጥላለን። ከዛ አልፎ ተርፎ ጦርነት ከከፈቱ ይነሱ።
አቶ ዳውድ ኢብሳ፣ እንግዲህ መጀመሪያም ላይ የኦነግ ሰራዊት ወደ ኦነግ አመራሮቹንም ሰራዊቱም ወደ ኢትዮጵያ ሲገባ የኢትዮጵያ መንግስት በሰጠው መግለጫም እናንተም እንደገለጻችሁት በኢትዮጵያ ውስጥ በሰላማዊ መንገድ ለመታገል እንደሆነ ነው። አሁንም እሱን ነው እያረጋገጡልኝ ያለው። በሰላማዊ መንገድ ለመታገል ትጥቅ ያስፈልጋል ወይ? አገር ውስጥ
ትጥቅ ያስፈልጋል አላልንም። ትጥቅ ማለት መንግስት የሚታጠቀ ነው። ትጥቅ ነው እሱ መንግስት አይደለም፣ የሚጋደል ፓርቲ ነው። እነሱ እንደሚሉት የመንግስት አይደለም። ይሄ የመንግስት ቢሆን አክሜል እንዲያረጋግጡልን ነው፣ ትራንስፓረንት በሆነ መንገድ። ይህን ደግሞ ይፈልል ስጋታችን እንገልጻለን። የእኛም ትጥቅ አያስፈልግም። ይሄ ትጥቅ በሙሉ ከፖለቲካ ጫና ወጥቶ ከዚህ በፊት ካምፕ አስገብተ እነሱ ካምፕ አላስገባ ብሎ ችግር ተፈጠረ። ይሄን እንዲደገም አንፈልግም። ትጥቅ አያስፈልግም። ትጥቅ መነሳት አለበት ከፖለቲካ ውድድር ውጭ፣ በዚህ እናምናለን።
እስቲ ግልጽ እንዲሆን እንደገና አንድ ጥያቄ ላንሳ። እዚህ ጋር እርስዎ የሚሉት የኢትዮጵያ የመከላከያ ሰራዊት፣ የፌዴራል ሰራዊት፣ እንግዲህ የተለያዩ አደረጃጀቶች አሉ ኢትዮጵያ ውስጥ በኢትዮጵያ መንግስት ስር ያሉ ሰራዊት፣ እነሱን ነው ትጥቅ ፍቱ እኛ የምንፈታ ከሆነ እያሉ ያለው?
አይደለም፣ ትጥቅ ፍቱ አላለም። በእነዚህ ውስጥ የፓርቲ አባል የሆኑ አሉ፣ እኛ የምናውቃቸው፣ የኢትዮጵያ ህዝብ የሚያውቃቸው እነዚህ ከዛ ውስጥ ስክሪን እንዲሆኑ፣ እንደገና ደግሞ ወንጀል የሰሩ በህዝብ ላሉ እነዚህ ስክሪን እንዲሆኑ፣ ግምገማ ተደርጎ ሪቪው እንዲሆኑ አድርጉ። ሪኦሪንት እንደ ሪትሬኒንግ ስጧቸው። የኢትዮጵያ መንግስት ሰራዊት ነው የሚል ይሄ ነው።
ይሄ እንግዲህ የፖለቲካ ጥያቄ ነው።
ይህንን ነግረናቸዋል። ይህንን ለወደፊት ያደርጋሉ ብለን እየጠበቅን ያለ የእኛን ትግቤት ድንሆኑ ትጥቅታ የኛ አይደለም እንደዚህ የሚሉት ይሄ በእኛ ህዝብና የእኛ ሰራዊት ላይ ሌላ አይነት አመፅ ተነስቶ የሰላም እንዲናጋ የማድረግ ካልሆነ በስተቀር ምንም ዋጋ የለውም ብለን እየነበር ናቸው።
ይሄ እንግዲህ የፖለቲካ ጥያቄ ነው። ይሄ እንግዲህ የፖለቲካ እችን ጥያቄ ላንሳ፣ አቶ ዳውድ ኢብሳ፣ ይሄ የፖለቲካ ጥያቄ ነው። እናንተ ይሄንን የፖለቲካ ጥያቄ የምታነሱት ትጥቅ ያላቸው ወታደሮችን ይዛችሁ ነው ወይ?
አይደለም። የአመራሩ ነው ከመንግስት ጋር ይህንን የሚጨርሰው እንጂ ታጣቂዎች አይደሉም። ከመንግስት ጋር እየተናገሩ
የታጠቁ አሉን እያሉ ነው።
አዲስ አበባ ውስጥን ጨምሮ ትጥቅ ያለው ሰው የለም። አዲስ አበባ ነው ያለን።
የታጠቁ ግን አሉ እያሉ ነው። አሁን መንግስት እያለ ያለው የታጠቁ ይፍቱ እያለ ነው። እርስዎ ደግሞ የታጠቁ አሉ ብለውኛል። በመግቢያችን ላይ ያሉበትንም አካባቢ ጠቅሰዋል። እና እሱን ማለቴ ነው።
ምን ነግሬሻለሁ፣ መጀመሪያ ላይ በልቼልሻለሁ። በትጥቅ መፍታት አለመፍታት ጉዳይ አይደለም። አንዱ አስፈቂ አንዱ ፈቂ አይደለም። ሁሉም የኛ ነው ብለን ነው የተስማምነው። ይህንን በመንግስት እንትን ውስጥ እንዴት ኢንትግሬትድ ሆኖ የመንግስት ሴኩሪቲ ሀይል አካል እንዴት እንደሚሆን ይህ መንግስት ውስጥ ያለውም ቤትድ ሆኖ የህዝብ ስጋትና የእኛ ስጋት ያለውን እነሱን ጉንጎባ አድርጎ እንዴት እንደሚያደርጉ ይሄንን ነው የተስማማነው።
ምንድን ነው ቀጣይ ሁኔታችሁ? የኢትዮጵያ መንግስት እንግዲህ በዚህ አቋሙ ከጸናና ወታደሮቹ ትጥቃቸውን መፍታት አለባቸው ባለው አቋሙ ከጸና የእናንተ ውሳኔ ምን ይሆናል? አቶ ዳውድ፣
የእኛ ውሳኔ በሰላም መንገድ መሄድ ከነሱ ጋር ይህንን በሰላም መጨረስ ነው። ከዚህ አልፎ መንግስት ጦርነት የሚከፍት ከሆነ እነሱን ጠይቅ፣ የእኛ አይደለም።
በጣም አመሰግናለሁ አቶ ዳውድ ኢብሳ የኦሮሞ ነጻነት ግንባር ኦነግ።
አመሰግናለሁ
ሊቀመንበር።
አመሰግናለሁ እኔም ሲሆን
ወደ መጨረሻው ዘገባችን ነው የምናልፈው። የማህበራትና በጎ አድራጎት ድርጅቶች አዋጅ ማሻሻያ ረቂቅ ለመንግስት ቀረበ። በአዲሱ ማሻሻያ ረቂቅ መሰረታዊ ነጻነቶች የተከበሩ እንደሆኑም ተገልጿል። ረቂቁ በፓርላማ የሚጸድቅ ከሆነ መንግስታዊ ያልሆኑ የሲቪል ማህበረሰብ ድርጅቶች ከየትኛውም ህጋዊ ምንጭ ገንዘብ መሰብሰብ ይችላሉ። መለስካቸው አመሃ ዝርዝሩን ይዟል።
ዛሬ በሂልተን ሆቴል በተዘጋጀ መድረክ በኢትዮጵያ ዲሞክራሲን ለማጽናት የሲቪል ማህበረሰብ ድርጅቶች ሚና በሚል ርዕስ ግማሽ ቀን የወሰደ ውይይት ተካሂዷል። ለውይይቱ መነሻ ሐሳብ ያቀረቡት የሲቪል ማህበረሰቡን የሚገዛውን በ2001 ዓ.ም የወጣውን የማህበራትና በጎ አድራጎት ድርጅቶች አዋጅን ለማሻሻል የተቋቋመውን ቡድን የሚመሩት አቶ ደበበ ኃይለ ገብርኤል ናቸው። አቶ ደበበ ለቪኦኤ እንዳሉት በኢትዮጵያ ዲሞክራሲን ለማጽናት ተስፋ የሚሰጡ ብዙ ጅምሮች አሉ። ከዚያም ባለፈ ተስፋ የሚያሳድሩ እርምጃዎች በመንግሥትም ሆነ በገዢው ግንባር በኢህአዴግ እየተወሰዱ ናቸው ብለዋል። በተለይም ገዢው ግንባር ባለፈው ሳምንት በ11ኛው ጉባኤ ላይ ዘርፉን በተመለከተ የወሰደውን እርምጃ አስታውሰው ይህን ብለው ነበረ።
ከዚህ ቀደም ገዢው ፓርቲ ይህን ዘርፍ ይመለከተው የነበረው ለሀገር ደህንነት ስጋት እንደሆነ፣ አጥፊ እንደሆነ፣ የኒዮሊበራል ሀሳብ አቀንቃኝ እንደሆነ፣ ለሀገር እድገት ያን ያህል በተለይ ለዲሞክራሲ ስርዓት ግንባታ ያን ያህል ፋይዳ ያለው እንዳልሆነ አድርጎ ነበር የሚያስቀምጠው እና አሁን ግን በእነዚህ ባለፉት 6 ወራት ውስጥ ከጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት ጋር ተያይዞ የሚታዩ ለውጦች አሉ። ከዚህ በፊት ዝም ብሎ ንግግር ነበረ የነበሩት። አሁን የድርጅቱ ሰነድ ላይ ማስቀመጥ አለ። ይሄ አንድ ትልቅ ነገር ነው። ያለውን ችግር አፕሪሺየት አድርገው ወደፊት ደግሞ ምን መሆን አለበት የሚለውንም አመላክቶ ያስቀመጠ ነው እና ይሄ ተስፋ ይሰጣል።
አቶ ደበበ የሚመሩት ቡድን የሲቪል ማህበረሰብ ድርጅቶች ከ2001 ዓ.ም ጀምሮ ሲተዳደሩበት የነበሩትን ሕግ ለማሻሻል የተቋቋመ ቡድን ስራውን አጠናቆ ረቂቁ ያለበትን ደረጃ አስረድተዋል። ዴሞክራሲን በኢትዮጵያ ተቋማዊ በማድረግ ረገድም ይህ አንዱ ተስፋ የሚሰጥ እርምጃ ነው ይላሉ።
የህግ ማሻሻያ ስራዎች ተጀምረዋል። በጠቅላይ አቃቤ ህግ ስር የተቋቋመ ምክር ቤት አለ፣ የፍትህና የህግ ማሻሻያ ምክር ቤት። ይሄ ምክር ቤት በዋናነት የሚመለከታቸው የህዝብ ሮሮ የሚቀርብባቸው ለዲሞክራሲያዊ ስርዓት ግንባታ አስቸጋሪ የሆኑ ህግጋትን የመፈተሽና የማየት ስራ ነው የሚሰራው እና ያ ስራ እየተሰራ ነው። ከዛም አልፎ ለምሳሌ ሲቪል ማህበረሰብ ድርጅቶችን የሚመለከት ራሱን የቻለ የጥናት ቡድን ተቋቁሞ ያ የጥናት ቡድን ጥናት አካሂዶ እንደዚሁም ረቂቅ ህግ አዘጋጅቶ አሁን አቅርቧል ለመንግስትና እነዚህ ተስፋ የሚያሰጡ ናቸው።
አቶ ደበበ ኃይለ ገብርኤል የረቂቁን ይዘት አንዳንድ ገጽታዎችንም ለቪኦኤ አብራርተው ነበረ።
የኤጀንሲውን አደረጃጀትና ስልጣንም በሚመለከት የኤጀንሲው ስልጣን ከቁጥጥር ይልቅ ወደ ማስቻል፣ ወደ አቅም መገንባት ጭምር እንዲያዘነብል እንዲያደርግ ሆኗል። ሌላው በዚህ ህግ ላይ መሰረታዊ የሚባሉ ነጻነቶች ተጠብቀዋል። በተለይ የመስራት ነጻነት፣ የሲቪል ማህበረሰብ ድርጅት ህጋዊ በሆነ በማንኛውም ስራ ሁልጊዜ መስፈርቱ የሚሆነው ያ የተያዘው ስራ ህጋዊ ነው ህጋዊ አይደለም የሚል ነው። ስለዚህ ምንም አይነት ገደብ ሳይኖርባቸው በየትኛውም የስራ ዘርፍ መሰማራት ይችላሉ። እንደዚሁም ህጋዊ ከሆነ ከየትኛውም ምንጭ ገንዘብ የመጠየቅ የመሰብሰብ፣ የሰበሰቡትን ገንዘብ የመጠቀም ነጻነት እንዲጠበቅ ተደርጓል።
ይህንን የውይይት መድረክ ያዘጋጀው ፍሬድሪክ ኤበርት ስቲፍተንግ የተሰኘ በጀርመን መንግስት ድጋፍ የሚሰራ ምግባረ ሰናይ ድርጅት ነው። በውይይቱ የተነሱ ዋና ዋና ጉዳዮችን ሰፋ ባለ ዝግጅት ይዘን ለመቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ትር ፀሐይ ነሽ፣ ትር ብርሃን፣ ትር ፀሐይ፣ ትር ለእኔ፣ ትር ለልቤ፣ ትር ሰማይ። አሃ ደስታ ሚከበኝ በፈገግታሽ
የዛሬው ፕሮግራማችን በዚሁ በጀመርነው ሙዚቃ ነው የሚጠናቀቀው።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅቢል ያበሮ ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋው እና
ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።
ቱንን ራዶኒ ሰገለ አሜሪካት